የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልን አድማጮቻችን፣ እንደምን አረፈዳችሁ። የኢትዮጵያ ድምጽ ራዲዮ ሳምንታዊ ፕሮግራማችን ይዘንላችሁ ቀርበናል። እንደተለመደው በዛሬው ፕሮግራማችን የተለያዩ ጉዳዮችን እናነሳለን። እስኪ ከባልደረቦቻችን ጋር ያዙትን የዛሬ ፕሮግራማችንን ግሩም
እንደምን አረፈዳችሁ ባልደረቦቻችን። ዛሬ እንግዲህ ያው እንደተለመደው የተለያዩ ፕሮግራሞችን ይዘን ቀርበናል። እንግዲህ ፕሮግራሞቹን በተወሰነ ለመንገር ያህል 11 ሰዓት ሲሆን እንደተለመደው ዜና አለን። ከዜና በማስከተል በወቅታዊ ጉዳዮች ላይ በተለይ ከሰማያዊ ፓርቲ አመራሮች በወቅታዊ በሰሞናዊ ጉዳዮች ላይ የምናደርገው ቃለ ምልልስ ይኖራል። ከወዲሁ አድማጮች እንዲከታተሉ እንጋብዛለን። ከዛ በማስከተል ያው እንደተለመደው ፕሮግራማችን በልጆች ፕሮግራም ነው የምንጀምረው። በኔ በኩል ያለ
ዮሴፍ ያለ ያስካቸውን ፕሮግራሞች
በኔ በኩል እንግዲህ ለዛሬ ያዘጋጁት ከዚህም ከዛም አለ።
ሙልጌታ
ያስኩት አንድ ፕሮግራም እንግዲህ ልንቀጥለው ምን ይችላል መስለኛል። 15 ቀን አንዴ ወይ ምናምን ይሄ የጥበብ ሰዎች ምንም የጥበብ ዳሰሳ በሚል ለየት ያለ ሰውና ቀርባለን ብለን ከዜና በፊት ፕሮግራም ይዘናል።
ስለዚህ እንግዲህ ተነዚህ ፕሮግራሞች አሉ፣ ሌሎችም ነገሮች ይኖራሉ። እንግዲህ አድማጮች እንዲከታተሉ እንጋብዛለን። በሙዚቃ ግብዣ ፕሮግራማችንን እንጀምራለን።
Thank you. አባቴ ጭካኔ በላይ
ናቹ ልጆች እኛ ደህና ነን። ይህ የስዊድን የሚገኝ
የኢትዮጵያ ድምጽ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን
ተረት አለ።
ልጆች እንደምን ሰንብታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል ያዝናናል ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል።
ያው እንግዲህ አሉ ፊደሉን ቁጠሩ አንተ አትችላትም በለም ቁጠር እንግዲህ ጀምሩ ዛሬው ትምርት በዚህ በቃ ሁሉ ወደ ቤታችሁ
ወደ ቤት ወደ ሀገር ቤት አንድ እንጀራ ለጎረቤት
ሰኞ በማለዳ ወደ ትምርት ቤት ከሰዓት ወደ ቤት
መክሰስ ቀመስቀመስ ቦርሳ ፈታፈታ ያስተማሪ ትዕዛዝ ለመፈጸም በርታ
ማክሰኞ ማለዳ ወደ ትምርት ቤት ደስ ሲል ግና ቤት ሮቢ ዩኒፎርሚን ቀይሬ መስዳት ሽክ ብዬ ልማር ትምርት ልውለዳት
ታረቀኑ ሮጠ ደረሻውሽ የቢስሮሽ ላፈርም ለሚስ
አርብ ሊመጣ ነው ቦርሳን ይሰቅላለን ሚሶሽ ደና ሁሉ ሰኞ እንመጣለን
ቀዳሜ ተመሰ ዳቦ ተቆረሰ አምለኛል ጨዋታ ከጣማ ተስከማታ ውድ ሙድ ነው አከፈል ጨው ሰኞ ተመስነው
Yeah.
በመቀጠል አድማጮቻችን በዮሴፍ እየተሰጋጀ የሚቀርበውን ከዚህም ከዛም የተሰኘውን ፕሮግራሙን ቀጥላ ቀርበለናል።
ከዚህም ከዚያም እንደምን ሰነበታችሁ አድማጮቻችን? ይሄ ከዚህም ከዚያም የተሰኘው ክፍለ ጊዜ ነው። ለዛሬ ያለን ከዚህም ከዚያም ክፍለ ጊዜ ከዚህ ቀጥሎ ይቀርባል። በዓለም ዙሪያ ብዙ ተጫዋቾች እና ከሁሉ የስፖርት አይነቶች የተወዳጅና በተቀዳሚነት የሚታወቀው እግር ኳስ ጨዋታ ነው። በሚሊዮን የሚቆጠር ህዝብ እግር ኳስ ይጫወታል። እንደ ቴኒስ እና ጎልፍ ያሉ ስፖርቶች ዝቅተኛ ገቢ ላላቸው ሰዎች ውድ ናቸው። ከእንግሊዝ ህዝብ 8% ያህሉ ጎልፍ ይጫወታል። እንግሊዝ ካላት ህዝብ ውስጥ 4.2 ሚሊዮን ያህሉ ጎልፍ ይጫወታል ማለት ነው። በእንግሊዝ ሀገር በአንድ የጎልፍ ክለብ አባል ለመሆን የአመት ክፍያው ከ1000 እስከ 2000 እንግሊዝ ፓውንድ ያህል እንደሚያስጠይቅ ነው። በዚህ በምንኖርበት በስዊድን ሀገርም የአባልነት ክፍያው ከእንግሊዝ ሀገር እንደማያንስ ነው። በየቀኑ በዓለም ዙሪያ 85 ቢሊዮን ሊትር ጨውነት ያለው የባህር ውሃ ወደ ንጹህ የመጠጥ ውሃነት ይቀየራል። ጨውነት ያለው ውሃ ወደ መጠጥ ወይም ንጹህ ውሃነት የሚቀይሩ 14000 ያህል የኢንዱስትሪ መሰረቶች እንዳሉ ይነገራል። 66% ያህሉ የዓለም ጨው ወደ ጨውነት ያለው ውሃ ወደ ንጹህ የመጠጥ ውሃ የሚቀየርበት የዓለማችን ክፍል የመካከለኛው ምስራቅ ነው። ምንም ወንዝ የሌላት ሳውዲ አረቢያ ከፍተኛውን ቦታ ይዛ ትገኛለች። በዓለማችን ካሉት በስፋቱ የሚታወቀው የፋብሪካ ህንጻ በአሜሪካ የሚገኘው የቦይንግ አውሮፕላን ማምረቻ የሆነው ቦይንግ ኤቨርት ፋብሪካ ነው። ይህ የቦይንግ ኤቨርት ህንጻ ስፋት 13 ሚሊዮን ስኩዌር ሜትር ነው። ከ10000 ዓመታት በፊት እንደ ሳይንቲስቶች ግምት የመሬት ገጽታ 45% ያህሉ በደን የተሸፈነ ነበር። ዛሬ ባለን በታኛው ክፍለ ዘመን የመሬት ገጽታ 31% ብቻ ነው በደን የተሸፈነው። ለርሻ የሚሆን መሬት ፍለጋ ምክንያት የመሬትን ደን ሀብት ምንጠራ አስከትሏል። በዚህ ምክንያት 2 ሚሊዮን ሄክታር የምድር ገጽ ደን አልባ ሆኗል። ቻይና የኤርትራን የቆዳ ስፋት በእጥፍ የሚያህል የአገሯን በረሃማ ክፍል በደን በማልበስ የምትታወቅ አገር ነች። በሰውነታችን ውስጥ ያለውን የሽንት ምርት የሚቆጣጠረው ቫሶፕሬሲን የተሰኘው የሆርሞን አይነት ነው። ቫሶፕሬሲን የምንጠጣውን አልኮል ውሃም ሆነ ሌላ ፈሳሽ ተጣርቶ በሽንት መልክ እንዲወጣ ያደርጋል። ለመጪው ዘመን አስተማሪዎች ከመጠበቅባቸው ትልቁ ቁም ነገር በትምርታቸው ጎበዝ ተማሪዎችን ማፍራት ነው። ለወደፊት በመራው ዓለም የሚወለዱ ልጆች ደደብ የመሆን አዝማሚያው እያየለ ነው ይላሉ የእንግሊዝ ተማሪ አማሪዎች። ነገሩ እንደሚከተለው ነው። በትምርታቸው ጎበዝ ሴቶች የዩኒቨርሲቲውን በር እንኳን ካጠናቀቁ በኋላ ወደ ሥራ ዓለም ከገቡም ልጅ አይወልዱም ወይም በተሰበ ማፍራት ችሎታ ፍላጎትም የላቸውም። የሴቶች IQ 15 ከመቶ በጨመረ ቁጥር 25 ከመቶ ልጅ የመውለድ ፍላጎታቸው ይቀንሳል። በእንግሊዝና በጃፓን የተደረጉት የአንጎል ተመራማሪዎች እንደሚጠቁሙት በምዕራብ ዓለም ብቻ ሳይሆን በመላው ዓለም ዝቅተኛ IQ ያላቸው ህጻናት ቁጥር በጣም ሊያድግ እንደሚችል ያሳስባሉ። ዳውሮፓ ና ቆጣጥር 1799 ዓ.ም በፈረንሳይ ሀገር ሜትር በመባል የሚታወቀው የፈረንሳይ ርቀት መለኪያ ወይም የክብደት በስራ ላይ እንዲውል በህግ ጸድቋል። በኢትዮጵያና በብዙ ሀገሮችም አውሮፓም ጭምር የፈረንሳይን መለኪያ ዘዴ የሚጠቀሙ ሀገሮች ብዙ ናቸው። ለመጥቀስ ያህል ሜትር፣ ሊትርና ኪሎግራም ይገኙባቸዋል። ሆነም ግን ብዙ ሀገሮች የፈረንሳይን መለኪያ ዘዴ በስራ ላይ ማዋል የጀመሩት እንደ አውሮፓውያን አቆጣጠር 1875 ዓ.ም ጀምሮ ነው። የአራዊት ንጉስ በመባል የሚታወቀው አንበሳ በአንድ ቀን ውስጥ ከ18 እስከ 20 ሰዓታት ያህል የሚያሳልፍበት ጊዜ በእንቅልፍና በረፍት ነው። እንደዚህም ሆኖ የአንበሳ ጡንቻዎች ጠንካራዎች ናቸው። አንድ ሰው ጊዜውን በረፍት ወይም በእንቅልፍ ጊዜውን የሚያሳልፍ ከሆነ ሳይሰራ ሳይንቀሳቀስ ጡንቻዎቹ ጠንካራ ሊሆኑ አይችሉም። ምንም እንኳን ከላይ እንደተጠቀሰው አንበሳ አብዛኛውን ጊዜ በረፍትና በእንቅልፍ ያሳልፍ እንጂ ቀሪውን ጊዜ ከአንበሳ መንጋ ጋር በድብድብና በልፍያ ስለሚያሳልፍ ጡንቻዎቹ ጠንካራ እንደሚሆኑ ጥናቶች ያስገነዝባሉ። አድማጮቻችን ለዛሬ የነበረን ከዚህም ከዚያም ቀደም ብላችሁ ታዳምጡ የነበረውንም በሌላ ጊዜ በሌላ ዝግጅት እስከምንገናኝ መልካም ሳምንት።
Yeah. ستونن کلمسن بارون آمین بلن باندیه چرنت آیچون تنچن تگرفتو یم مرک گور زمن تشاکل یهو زاری مالن کلمات چن محلی سجد تسلوبت بل باچن مولو راس مودر بکلوبت نروات چن چافولی فرات قاطرانبت انبین برکاچن ما زمن کهونه آون زمن نال فریل ناتونو مفراتی شلنال مسلتن که هنم عون سلتن نال هاجر منی درگال ትውልድ ምን አባቱ ምንነት መርጠናል አሁን ሰልጥነናል አሁን ሰይጥነናል የሰው ሰርግ አድማቂ ያጃቢ ሆነናል ህይወቱን የጠላ አንድ ሞኝ ምስኪን ሰው ደፋር እስኪመጣ ተስፋችንን በፍራት ትውልዱን በፍዘት በግፍ የምንቀጣ ዛሬን በልቶ ማደር የህልናችንን ሚዛኑን ያሳተ
አድማጮቻችን ከዚህ በመከተል የሰማችሁት ግጥም የእምነት ወጎች የሚል በትግስት ማሞ ከበሲት የታተመ ነው። እስቲ ዛሬ ከሷ ጋር ለየት ያለ ቆይታ እናደርጋለን። ትግስትና ግሩም ለሚያደርጉት ቆይታ በትህትና እንድታዳምጡን እንጋብዛለን። መልካም ጊዜ።
አድማጮች እንግዲህ መስመራችንን ወደ ኢትዮጵያ ዙረናል። መስመር ላይ እንግዳ አለችን። ሃሎ ጠና ይስጥልኝ። ሃሎ 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 ይስማሻል?
አዎ ይስማኛል።
በጣም ጥሩ በጣም አመሰግናለሁ። እንግዲህ እንኳን በሰላም ደና እንኳን በሰላም መጣሽ ወደ ኢትዮጵያ ድምጽ ሬዲዮ ስዊድን የሚገኘው ማለት ነው። እንግዲህ እኛ በደንብ ነው ምናውቀሽ በተወሰነ ደረጃ። እንግዲህ ለአድማጮች እስቲ ራስሽን አስተዋውቂ። ሃሎ ሃሎ ድምጽሽ ትንሽ ይቆራረጣል። እስቲ ከተቻለ ጮክ ለማለት ሞክሪ ምናልባት። እንግዲህ ትግስት ብርሃኔ እንግዲህ ገጣሚ ነሽ አይደለም? ገጣሚ ደራሲ ወይንስ እንዴት ነው ምንልሽ?
አዎ ገጣሚ ነኝ። መልእክት ደግሞ ወና ነው።
በጣም አመሰግናለሁ። እንግዲህ ለዛሬ እንግዲህ ቃለ መጠይቅ ወይም ኢንተርቪው መነሻ ይሆነን እዚህ በስዊድን ስቶክሆልም አካባቢ ያሉ ያንቺ አድናቂዎች ወዳጆች አንድ ሲዲ ለዚህ ለኢትዮጵያ ድምጽ ሬዲዮ አድርሰዋል። የእምነት ወጎች የተሰኘ የግጥም መድብል ነው በሲዲ የተዘጋጀ ማለት ነው። እና በስጦታ መጥቶልን እንግዲህ እሱን አዳምጠነው እኛም ወደነዋል። የተወሰነውን እንግዲህ ለአድማጮችም እንጋብዛለን ወደ በኋላ ላይ። እና ይሄንን መነሻ በማድረግ ነው እስቲ ስለራስሽ ንገሪን። እስቲ ምናልባት አድማጮችም ያውቁሽ ይሆናል። ትግስት ብርሃኔ እንዴት ነው የግጥም ስራዎችሽን እንዴት ነው ግጥም አርት ባጠቃላይ የጀመርሽበትን ሁኔታ እስቲ ወደ ኋላ ባጭሩ መለስ ብለሽ አስታውሽን።
እሺ አመሰግናለሁ። ለነገር ላይ ሙሉ ማሙ ነው።
እሺ
ብርሃኔ የናፊስ ነው።
አሃ
ማስ ያፊስም በእናፊስ ይቀይረይ ትግስት ማሙ ብርሃኔ በሚል ነው መጥራ ያለሁት።
ኦኬ እሺ ቀጥይ።
ወደ ጠየቀኝ ጥያቄ መለስ እንግዲህ ልባላ መጣፍ አነስ ነበረ ወደ ተገጥም ይልቅ እንደውም ረጃጅም ልቦለዶች በመጣፋወቅ ነበር ለመንሰር ያለሁኝ። እና ብዙ ጓደኞችና ቤተሰቦች ይጠብቁኝ ነበረው በተገጥም ልቦለድ ደራሲነት ነበረ። ግጥም አረብ ደራሲን በትልቅ ጊዜ ነው የጀመርኩት ለማለት እና ለመናገር ባልደፍርም በጣናውስ መጀመሪያ ላይ ነው ግጥምን አጥብቄ መያዝ የጀመርኩት። የሚጻፉ ማንኛውንም ነገሮች ነው ያው ህትመት በሚዲያ መርክና ለመብቃት ነው ይመስለኝ። እዛ በኋላ አዲስ አበባ ዩኒቨርሲቲ ያስተአለው ያው የሚያውቀው ታሪክ ዩኒቨርሲቲ ባህል ማዕከል በጣም ታሪካዊ ቦታ ነው። ነገይዜን እንግዲህ ሚሆን ውስጥ ያስራቤ እንግዲህ እኔም እና አሁን ኢትዮጵያ ውስጥ ይባላል አገጣሚውን ጨምሮ ማለት ነው እዛ ግቢ ገብቶ ስንወጣ ባህል ማዕከል ሮቤት ስትነብ ሌላው ደግሞ ዋንኛው ፑሽኪን ወይም የሩሲያ ሳይንስ እና ባህል ማዕከል የሚባላለ አያልና ሙላት የነበረበት ጊዜ ሰዎቻችን መጠናዊት የወጣነን መሰረቶች ናቸው። እነዚህ ቤቶች በተለይ ሶስት እና ብቅም እንዳሁኑ በጣም ሰው በሁኔታ እየሰማው ነው። አሁን በጣም ደስ የሚል ነገር ያለ ያው ድሮ
አመሰግናለሁ። እስቲ ምናልባት ለአድማጮች ግንዛቤ እንዲረዳ ከዚህ ካሳተምሽው የእምነት ወጎች ከተሰኘው ሲዲ መድብል አንዱን አጠራ ያለው መተወሰነ ይدرس ለወንድም የሚላለ እሱን ለአድማጮች ልጋብዝና አንቺም ተከታታይ ከዛ ተወሰኑ ጥያቄዎችን አነሳለሁ።
በጣም ደኛል በጣም ነው ሞድስ
እንደም ኦኬ
ድረስ ለወንድሜ ድረስ ለወንድሜ ድረስ ኢልፋሳብ ኢልፍሊፕ አንድ ስጋ ነስቶ በደም ተዋሃደ በአንድነት ቀመር በሺ አመት ስለት ሀበሽ ተሰንጥሶ ሀገር ተወለደ ሀገር ተወለደ ከየት ነሻት በለኝ ከየት ነሽ ጥያቄ ፌዝ ይሆንብኛል ሰምቼ ማላውቀው አዲስ አይነት አንቋ ቅዠት ይመስለኛል ናት ከምስራቅ አባት ከደቡብ አት ከሰሜን ክፋይ ከምራብ መሆኑን ታውቃለ ይሄው ነው እነቱ የማንንም አይደለህ የማንንም አይደለን ኢትዮጵያዊ መባል ያበሽ ልኬቱ ምስራቅ መጠሪያ ነው ሰሜን ማለትም ያው ደቡብም ምራብም ከስያሜ በላይ ፍች የለውም ለኔ ከሁሉም ይልቃል ከምንም ይገስባል ሀበሻ መሆኔ ዮሐንስ በድፍረት ባጥንቱ ያጠራት አሉላ ለፍቅሯ ህይወት የሸለማት ምስራቁ ደቡቡ ምራቡ ሰሜኑ ሀገሬው ባንድ ልብ ደም የገበረላት ዘር ይሉት ቆጠራ ብሔር ይሉት ቋንቋ የማይከፋፍላት የማይበታትናት የጣይቱ ስስት ኢትዮጵያ ኳንድናስ ልጆቿም አንድ ነን ያብሮ መኖር ሂደት የእምነት ማተባችን በፍቅር ያሰረን ዘር ይሉት ቆጠራ ኬት ነሽ ይሉት ፈሊጥ ማን ነሽ ይሉት ቋንቋ የማይነጣጥለን የእግዚአብሔር ቸርነት ታምር የሚያኖረን ሀበሾች እንዲነን ና ምንድነሽ አትበለኝ ኬት ነሽ አትበለኝ ኬት ነሽ ጥያቄ ያስደነግጠኛል እንደ ዱልዱም ቢላ ገዝግዞ የሚቆርጠን ቆርጦ የሚነጥለን ስለት ይመስለኛል ይቅራት ጠይቀኝ ያንቀጠቅጠኛል ያንገበግበኛል ገዝግዞ የሚቆርጠን ለሩቅ የታለመ ስለት ይመስለኛል አስተውለው ደሜን የለንም ልዩነት ተመልከት መልክህን የለንም ርቀት በአሉ መላምት በዘር ምዘት ምጥቀት ከእልፍ አጥንት ላይ አንዲቷን ብትመዘው ያው ባዶነት ነው ከሜዳ ምሰጣ ሚዛን የሚያገዝፈው በማይጨው ባደዋ አጥንቱን ከስክሶ ታሪክን የጻፈው አያት አያቴ ምራብም ደቡብም ምስራቅም ሰሜን ነው ምስራቅም ሰሜን ነው ይልቅ ከዘር መቁጠር ገኖ በውስጤ የሚገዝ ሚዛን የሚደፋ አንድነታችን ነው በፍቅር ጥበብ ክርልፍን የሚሰፋ እና ባክህ ወንድሜ ከየት ነሽ አትበለኝ ከየት ነሽ ጥያቄ የፌዝ ይመስለኛል ውስጤን በስጋት ጦር ልቤን በትካዜ ይተለትለኛል ቋንቋው ረጅም ነው ዘላለም ያመኛል ምዬ ምኒልክ በጥበብ በእምነት ጠብቀው ያኖሯት አባ ተጠጋሳ ለገዘፈው ፍቅሩ ህይወት የሸለማት አረንጓዴ ቢጫ ቀይ አርማ ያቆማት ዘር ይሉት ቆጠራ ብሔር ይሉት ቋንቋ የማይከፋፍላት የማይበታትናት ሀገር ሀገሬ ኢትዮጵያ ኳንቱ ናት አንተም የሷ ክፋይ እኔም የሷ አፈር የአንድ እናት ልጆች ነን ምንድን ነው ከየት ነሽ ምንድን ነው ዘር መቁጠር ይሰላም ብትለኝ ደምህና ደሜ ከአንድ ነው ምንጩ በአንድ ነው የሚቋጠር የለህም ሌላ ስም የለኝም ሌላ ስም ከሀበሻ በቀር
አለሽ ትግስት ሃሎ 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 አርማጮች እንግዲህ እሷም እየሰማች በዛ እስቲ መልሰን ወይ እንደውላለን ሌላ
ሰጡንን ቀምሰን ባሉን አሜን ብለን ባንዲዬ ቸርነት አይችሉት እንችላል ተገፍቶ የማያልቅ ጉር ዘመን ተሻግረ ይኸው ዛሬ ማለን ልማችን መሃል ላይ ስደት ተስሎበት በልባችን ሙሉ ራስ መውደድ በቅሎበት ኑሯችን ጫፉ ላይ ፍራት ቋጥሮበት እንቢን ብርቃችን መዘመን ከሆነ አሁን ዘመነናል ፈሪ ለእናቱ ነው መፍራት ይሻለናል መሰልጠን ከሆነም አሁን ሰልጥነናል ሀገር ምን ያደርጋል ትውልድ ምን አባቱ ምንነት መርጠናል አሁን ሰልጥነናል አሁን ሰይጥነናል የሰው ሰርግ አድማቂ ያጃሪ ሆነናል ህይወቱን የጠላ አንድ ሞኝ ምስኪን ሰው ደፋር እስኪመጣ ተስፋችንን በፍራት ትውልዱን በፍዘት በግፍ የምንቀጣ ዛሬን በልቶ ማደር የህሊናችንን ሚዛኑን ያሳተን ተመሳስሎ ኑሮ አጨብጭቦ ሹመት በባርነት ስለት የሚበላልተን የሚዶላልተን የምንኖር መሳይ ይሆነልን መሳይ የምንቆም ሞተን ደዚያነን እኛ አሉላ ሞኝ ነው ደረቱን መስጠቱ ፔድሮስ የውሃ ነው ባሩድ መጠጣቱ ገብርኤል ሞኝ ነው ድፍረት ማነገቱ ከመፍራት ነጋን ለዘራፍ ምን አባቱ በሚል ስልጣኔ በሚል ሲጣኔ ዝምነትን ታቀፈን የጀግኖቹን ኑረት መንፈሱን አራክፈን ጉድ ይዘን ጉድ ፈርተን አለን ብለን እያልን ሁለት ጊዜ ሞተን ሲስቡን ተጎተን ሲለቁን ተደፍተን በአንዲት ድፍረት እጦት ዘላለሙን ታመን ቆመን እየሄድን በስጋት መንምነን ይኸው ዛሬም ኤድሮስ ሞኝ ነው ባሩድ መጠጣቱ ገብርኤልም የውሃ ነው ለመትረየዝ ሰዓት ደረቱን መስጠቱ ተወን ብለው ሲሉት ዝምበል ብለው ሲሉት እንብየው ማለቱ ድፍረት ምን ይሰራል ሀገር ምን ያደርጋል መሞት ምን ያመጣል እንብኝ የታባቱ
አጥቼ እንደገና መስመር ላይ ደውለን ያገኘናት ይመስለኛል ሃሎ እንደገና አለሽ ትግስት
ሄሎ
ሃሎ ሃሎ አለሽ? መስመሩ በጣም ነው ያስቸገረው ዛሬ እንዴት እንደሆነ አላውቅም።
አቤት
አለሽ? እስቲ ይሰማሻል አይደለ?
ምናልባት
የስልክ መስመር ጥራቱ በጣም አነስተኛ ነው። እንግዲህ በቃ ባይሆን በሚቀጥለው አይ እየደጋገመ ነው የሚያሰማው አድማጮች
አኔ በሚል ሲጣኔ እየደነቆረ ፍቅርን سنቀማ ፍትህ سنቀማ ይኸው ለዘመናት እንዳቀረቀረን ዝማሪ ድባችንን እንዴ በሽብሩ ጋክቶ ማን ነው የበለተው ሞታችንን የሚያይ ፍራትን የሚወርስ ትውልድን ጎልተን ቁጭት እየበላን ንዴት እየጠጣን እምቢኝ እንልበት በቃን እንልበት እውነት መተንፈሻ አንዲት ቃል እያጣን በምን ይሁን ስጋት በምን ይሉን ፍራት እየተቀጣጣ ለማ
አድማጮች እንግዲህ በመስመሩ ችግር ምክንያት ከተግስት ጋር የነበረን ቆይታ ብዙ የቀጠለ አይደለም። በሌላ ጊዜ በደንብ አድርገን ቀርተን የምናሰማበት ሁኔታ አለ። አሁን የምትከታተሉት የሷ ግጥም ነው። የእምነት ወጎች የተሰኘ ሲዲ ነው። በጣም ጥሩ ሲዲ ነው። እንግዲህ እናልባት የምታገኙ ገዝታችሁን ብታደምጡት እንመክራለን።
ባንዲት ትልቅ አገር ትላንት መንፈስ የሚያስገልባቸው ዝምነት ስልጣኔ ብልጠት ያልቀባቸው ለሰው ግራ ይሆኑ ሰው የማይገባቸው አንድ ሰው ነበሩ እድሜ ጠገባቸው በየመንገዱ ላይ በቀን በሌሊቱ ይለፈልፋሉ ሰው ይጠይቃሉ መልስ ይጠብቃሉ ነጻነት ያያችሁ ፍትህን ያያችሁ ይላሉ ሰው ይሸበራል ምን ነካውት ዛሬ ምን ነው ዝም ቢሉ ወጣቱን ያያችሁ ትውልዱን ያያችሁ ሰው ይጠይቃሉ መልስ ይጠብቃሉ ሰው ይሸበራል ውድፈላብን ዛሬ አረ ዝም በሉ ሌላም ጥያቄ አለኝ መልሱን ዋካችሁ ኢትዮጵያን ያያችሁ የጥንቱን አንድነት ፍቅሯን ያገኛችሁ ሀገር ጠፍቶብኛል ሀገሬን ያያችሁ ሀገር ብሎ ነገር ፍቅር ብሎ ወሬ አንድነት ብሎ ቃል አልገባንም እኛ ይለፈለ ዛሬ እንደውም ጭራሹ ምንም አልገባንም ምንም አላየንም ተውን ባካችሁ እርሶስ ብዙ አይተዋል እኛ መሽሙርንና ታስፈጁናላችሁ ተውን ባካችሁ
ምን በወጣት ኦ አንቺ ናናን ምን ለማትሻ የለብሴ ምጥየት ለማሻ ነገር ሳውት ባገሩ ገለ ምንድነው ነገሩ ልስለልች አልገርደም ወይ ታሬ ፍረጂኒ ምንና ካገሬ ቀለጠ ሰፈሩ ቆፍታ መስማት የሙሽሪ ደስታ ሰርቂያ ሲዶ ደማዶ ሳይከስል ልቤነ ዶነዶ ልቤነ ዶ
እንደምናረፈዳችሁ አድማጮቻችን ከረፋዱ 15 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ ዜናዎች ቀጥለው ይሰማሉ። የኢትዮጵያ አየር ኃይል ተዋጊ አውሮፕላኖች የኤርትራን ድንበር ጥሰው ከአስመራ 150 ኪሎ ሜትር ርቀት ላይ የሚገኘውን ቢሾ የወርቅ የማዕድን ፕሮጀክትና ማኤድጋ የተባለውን ወታደራዊ ጣቢያ ትናንት ማምሻውን በመደብደብ ከፍተኛ ጉዳት አደረሱ ሲሉ የህዝባዊ ወያነ ሓርነት ትግራይ ልሳን የሆኑ የመገናኛ ብዙሃን ሱዳን ትሪቢዩን እንዲሁም አንዳንድ የኤርትራ ድረገጾች ዘግበዋል። ከኤርትራ በኩል እስካሁን ይፋዊ መልስ ያልተሰጠ ሲሆን ገለልተኛ ወገኖችም ዜናውን ማረጋገጥ እንዳልቻሉ ተዘግቧል። እንደ ህወሓት የሚዲያ ልሳኖች ከሆነ ቢሾ የተሰኘውን የወርቅ ማዕድን መምታት ያስፈልገው ብቸኛው አትራፊ የመንግስት ተቋም በመሆኑ ያለችውን ቀሪ ኢኮኖሚ ለማንኮታኮት እንዲያስችል በሚል ነው በማለት ዘግበዋል። የዜናው ነትነት የሚረጋገጥ ከሆነ ላለፉት 13 ዓመታት ጦርነትም ሰላምም ያጣው የሁለቱ ሀገሮች ግንኙነት ወደ ሌላ ዙር ዳግም ደማፋሳሽ ጦርነት ሊያመራ እንደሚችል ይገመታል። በሌላ በኩል በርካታ የፖለቲካ ተንታኞች እንደሚናገሩት የህዝባዊ ወያነ ሓርነት ትግራይ አገዛዝ ከቅርብ ጊዜ ወዲህ በኤርትራ የሚገኙ ታጠቁ ኢትዮጵያ ተቃዋሚዎች ከፍተኛ ተቀባይነትና ይሁንታ ያገኙ ብሎም ይህንን ሁኔታ በቅርቡ የኢሳት ጋዜጠኞች ቡድን በቦታው በመገኘት የታዘበውን ለኢትዮጵያ ህዝብ ይፋ ያደረገ መሆኑን ተከትሎ እንዲሁም ከሰሞኑ በተለይ በጎንደር አካባቢ ያለው ውጥረት ከቀን ወደ ቀን እየጨመረ መሄዱን ተከትሎ ከፍተኛ ድንጋጤ ውስጥ የገባው አገዛዙ ምናልባትም የቀቢጸ ተስፋ እርምጃዎችን ለመውሰድ እንደሚችል የሚጠበቅ መሆኑን ይነገራል። በጎንደር ከተማ አንድ የሚሊሻ አዛዥ ተገደለ፣ በርካታ ሰዎችም ታሰሩ። ከኢትዮጵያ ሳተላይት ቴሌቪዥን የተገኘው መረጃ እንደሚያሳየው ጎንደር ከተማ የሚሊሻዎች ኃላፊ ኮማንደር መጋቢት 11 ቀን 2015 ዓ.ም ተመረጠ ቀበሌ 15 ወይም ፋሲለደስ ትምህርት ቤት አካባቢ ከምሽቱ 2 ሰዓት አካባቢ ማንነታቸው ባልታወቁ ታጣቂዎች ተገልሏል። ገዳዮቹ መሳሪያውን ማርከው ከነጥጥቃቸው ወደ አርማጭሆ አካባቢ መግባታቸው ሲነገር የጸጥታ ዘርፍ ኃላፊው ግንባሩ አካባቢ በጥይት የተመታ ሲሆን ወዲያውኑ ህይወቱን አልፏል። ድርጊቱን ተከትሎ የጸጥታ ኃይሎች አከታትለው በመተኮሳቸው ህዝቡ ሁኔታውን ለማየት ወደ አደባባይ ሲወጣ ወዲያውኑ መብራት እንዲጠፋ መደረጉም ተነግሯል። አዛዡ በህዝቡ ላይ የተለያዩ የሰብአዊ መብት ጥሰቶችን ይፈጽም እንደነበር የከተማ ነዋሪዎች ሲናገሩ የፌዴራል ፖሊስ አባላት አሁንም በአካባቢው እያንዣበቡ መሆኑን የአይን ምስክሮች ገልጸዋል። በሌላ በኩል ደግሞ ሰሞኑን ታጣቂዎች ገብተዋል በሚል መንግስት ከፍተኛ ቁጥር ሰራዊት በአብራህ ጅራ አብድራፊና ጎራበሽ ከተሞች አሰማርቶ ፍተሻ እያካሄደ ሲሆን የአካባቢው ባለስልጣናትም ሳይቀር ተቃዋሚዎችን ተደግፋላችሁ ተብለው ተይዘዋል። በመተማ አካባቢ በቅርቡ ለመከላከያ ሰራዊት ደሞዝ ሊከፍሉ በመንገድ ላይ የነበሩ አንድ ኮሎኔል፣ መቶ አለቃ፣ አንድ ተራ ወታደርና ሹፌራቸው ተገድለው ገንዘቡ በታጣቂዎች ከተወሰደ በኋላ ድርጊቱን የፈጸሙት ወደ አብራህ ጅራ የገቡ የአርበኞች ግንቦት ሰባት አባላቸው በሚል ፍተሻ ሲካሄድ ሰንብቷል። ምንጮች እንደሚሉት ታጣቂዎቹ 3 ክላሽንኮቭ ጠመንጃ፣ 3 ሽጉጦችና 250 ሺህ ብር ያዘ የገንዘብ መያዣ ከረጢት ይዘው ተሰውረዋል። ታጣቂዎቹ ምዕራብ አርማጮ ገብተው ምሳ መብላታቸውን፣ የአካባቢውን ነዋሪዎች በሬ ገዝተው መጋበዛቸውንና ስለ ዓላማቸው ማስረዳታቸውን የሚገልጹት የዓይን እማኞች የአካባቢው ነዋሪም ድጋፉ እንደሰጣቸው ተናግረዋል። በአብደራፊና ብርሃጅራ ከተማዎች መምህራን አንድ ሴቶች ጉዳይ ውስጥ በኃላፊነት የሚሰራ የመንግስት ሰራተኛ፣ የአካባቢው የኢህአዴግ ወጣቶች ሊግ ኃላፊ፣ የመንግስት ታጣቂ ሚሊሻ ተይዘው ታስረዋል። በአካባቢው የታሰሩ ሰዎች ቁጥር ከ20 በላይ መሆኑን ነዋሪዎች ይናገራሉ። ወደ ኤርትራ በረሃ የሚሻገሩ ኢትዮጵያውያን ቁጥር በመበራከቱን ተከትሎ በሱዳን ጠረፍ ዙሪያ መከላከያ ሰራዊት የመውጫ በር የተባሉትን ቦታዎች ሁሉ ዘግቶ ጥበቃውን እንዳጠናከረም ተዘግቧል። የኦሮሞ ነጻነት ግንባር መስራች የነበሩት አቶ ሌንጮ ባቲ ኢትዮጵያ መግባታቸውን ሮይተርስ የዜና ወኪል ዘግቧል። አቶ ሌንጮ ባቲ ከቀደምት የኦነግ መስራቾች አንዱ ሲሆኑ የቀደም አቋማቸውን በመቀየር ከአመታት በፊት በሰላማዊ መንገድ ታገላለ በማለት ከጓደኞቻቸው ጋር በመሆን የኦሮሞ ዲሞክራሲያዊ ግንባር የሚል ፓርቲ መመስረታቸው ይታወቃል። አቶ ሌንጮ የኦነግ መሪ በነበሩበት ወቅት በተለይ በአርባ ጉጉ፣ በበደኑ የተካሄዱ ጭፍጨፋዎች እንዲፈጸም አድርገዋል ተብሎ የሚወለጀኑ ሲሆን ይህ በገዢው መንግስት ሳይቀር ላለፉት አመታት ኦነግ ፈጽሟል ሲባል መቆየቱ ይታወሳል። ዛሬ በምን መስፈርትና ድርጊት ሀገር እንደገቡ የሚታወቅ ነገር የለም። ታዋቂ የሰማያዊ ፓርቲ ፖለቲከኞች መታሰራቸው ተነገረ። ወጣት ብርሃኑ ተክለያሬድ፣ ወጣት ፍቅረ ማርያም አስማማውና ኢየሩሳሌም ተስፋው ካለፉት ሁለት ሳምንታት ጀምሮ በማዕከላዊ እስር ቤት ውስጥ እንደሚገኙ ተነግሯል። ወጣቶቹ በምን ምክንያት እንደታሰሩ ለማወቅ ያልተቻለ ሲሆን መንግስት እስካሁን የሰጠው ይፋዊ መግለጫም የለም። በሌላ በኩል ደግሞ ፓርቲው ሊቀመንበር ኢንጂነር ይልቃል ጌትነት ወደ ሰሜን አሜሪካ በመቅናት በመጪው ግንቦት በሚካሄደው ምርጫ ውስጥ ለሚሳተፉ የሰማያዊ ፓርቲ እጩዎች ገንዘብ እንደሚያሰባስቡ የአንድነት የሰሜን አሜሪካ ድጋፍ ማህበርና የሰማያዊ ፓርቲ ሰሜን አሜሪካ ድጋፍ ማህበር በጋራ በሰጡት መግለጫ አስታውቀዋል። ኢንጂነር ይልቃል በኢትዮጵያ ምርጫ ሂደት ምን ይመስላል፣ ምርጫው ውስጥ መቆየት ያለው ፋይዳ፣ የሰማያዊ ፓርቲ አጠቃላይ ገጽታና እንቅስቃሴ ምን ይመስላል በሚሉ ጥያቄዎች ላይ ውይይት እንደሚያደርጉ ኮሚቴው ገልጿል። የፓርቲውን የሰላማዊ ትግል ስትራቴጂ በውጭ ሀገር ለሚኖሩ ኢትዮጵያውያን ማስረዳትና በእነዚህ ጉዳዮች እንዲሁም በአጠቃላይ የሀገራችን ወቅታዊ ሁኔታዎች ዙሪያ ከኢትዮጵያውያን ጋር ውይይት እንደሚያካሄዱም የዝግጅት አካል መሆኑ ተጠቅሷል። በሌላ ዜና ሰማያዊ ፓርቲ ባህር ዳር ቅርንጫፍ ቢሮ እንደተዘጋበት አስታወቀ። ሰማያዊ ፓርቲ በባህር ዳር የከፈተው ቢሮ በአከራይ ላይ በተፈጸመ ከፍተኛ ወከባና ማስፈራሪያ ምክንያት እንደተዘጋበት በስፍራው ያለው አስተባባሪ ለነገር ኢትዮጵያ ገልጿል። በባህር ዳር የፓርቲ አስተባባሪ አቶ አዲሱ ጌታን እንደገለጹት ቅርንጫፍ ቢሮው ከሰሞኑ ጀምሮ የፓርቲ ንብረቶች ውስጥ እንዳሉ ተቆልፎበታል። አቶ አዲሱ ቢሮውን ያከራዩት ሰው በተደጋጋሚ ከፖሊስ ከኢህአዴግ ካድሬዎችና ከደህንነት ሰዎች ዛቻና ማስፈራሪያ እንደደረሳቸው እንደሆነ በመግለጽ ቤቱን እንዲለቁላቸው ሲነግሯቸው እንደነበር አስታውሶ፣ ሆኖም ግን ፓርቲው የአንድ ዓመት ውል ስላለው መልቀቁን እንዳልፈለገ ገልጸዋል። አከራዩ ቀሪ ብራችሁን እመልሳለሁ፣ የሚደርስብኝን ጫና መቋቋም አልቻልኩምና ውጡልኝ፣ ሰዎቹን በዱርዮች እንደሚያስደበድቡኝ መዛታቸውን ስለሰማሁ ቢሮችሁን ቆልፌዋለሁ ማለታቸውን የጠቀሰው አቶ አዲሱ በተለይ በከተማው የበላይ ዘለቀ ቀበሌ ጸጥታ ዘርፍ አስተባባሪ አቶ ጌታቸው እዛቸው አስፈላጊውን ወከባ በማስተባበር ላይ መሆኑን አስረድቷል። ፓርቲው ጉዳዩን ወደ ሕግ እንደሚወስደውም አቶ አዲሱ ጨምረው ገልጸዋል። በሌላ ዜና የዘጠኙ ፓርቲዎች ትብብር ለህዝባዊ ሰልፍ የመረጣቸውን 15 ከተሞች ይፋ አድርጓል። ሰልፉ መጋቢት 22/2007 ዓ.ም እንደሚደረግ ታውቋል። የዘጠኙ ተቃዋሚ ፓርቲዎች ትብብር የህዝባዊ የድጋፍ ሰልፍና ምርጫ ቅስቀሳ ለማካሄድ የመረጣቸውን 15 ከተሞች ይፋ አድርጓል። ትብብሩ በተመሳሳይ ሰዓት በ15 ዋና ዋና የሀገሪቱ ከተሞች ህዝባዊ የድጋፍ ሰልፍ ለማድረግ ቀደም ብሎ አሳውቆ እንደነበር ይታወሳል። በዚህም መሰረት የዘጠኙ ፓርቲዎች ትብብር መጋቢት 22/2007 ዓ.ም በተመሳሳይ ሰልፉን የሚያካሄድባቸው ከተሞች የሚከተሉት ሆነዋል። አዳማ፣ ባህር ዳር፣ አርባ ምንጭ፣ ደብረ ታቦር፣ ሐዋሳ፣ ጅማ፣ ደብረ ብርሃን፣ ወልቂጤ፣ አሰበ ተፈሪ፣ ጭሮ፣ ላይታ ሶዶ፣ ደሴ፣ ዱራሜ፣ ደብረ ማርቆስና ሆሳና ናቸው። ትብብሩ መጋቢት 20 በፍጹም አይቀርም በሚል ለህዝቡ የድጋፍ ሰልፍ ጥሪ ያደረገ ሲሆን ከተሞቹ የመረጡትም ፓርቲዎች በአካባቢዎቹ ባቀረቡት እጩ ብዛት መሰረት እንደሆነ ገልጸዋል። ይህ በእንዲህ እንዳለ ደግሞ በዋና ከተማ አዲስ አበባ የሚደረገው የድጋፍ ሰልፍ በተመረጡት ከተሞች የሚካሄደው ሰልፍ በተከናወነ በሳምንቱ ይደረጋል ተብሎ ይጠበቃል። በሽብር ወንጀል የተከሰሱ ፖለቲከኞች የሽብር ክሱን አጣጣሉት። በዘላለም ወርቅ አገኘው መዝገብ የተከሰሱ የቀድሞ የአንድነት የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው፣ ምክትል የድርጅት ጉዳይ ኃላፊው አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ ምክትል ሰብሳቢ አቶ የሸዋስ አሰፋ እንዲሁም የአረና ፓርቲ አመራር አብርሃ ደስታ ከሌሎች ስድስት ተከሳሾች ጋር መጋቢት 10/2007 ዓ.ም ፍርድ ቤት ቀርበው የእምነት ክህደት ቃላቸው እንዲሰጡ ተጠይቀዋል። ችሎቱን የተከታተለው ጋዜጠኛ እንደዘገበው ተከሳሾች አንድ ባንድ በከሱ ላይ ቀርበውን ወንጀል መፈጸማቸውና ለመፈጸማቸው በዳኞች ጥያቄ ቀርቦላቸዋል። አንደኛው ተከሳሽ ዘላለም ወርቅ አገኘው አቃቤ ህግ ባላደረኩት ነገር ስለሆነ የከሰሰኝ መከራከሩን ህጉን መደገፍ እንዳይሆንብኝ መልስ አልሰጥም ብሏል። ዳኛው ክሱን ክደው ተከራክረዋል በሚል አስፈራዋል። አቶ አብታሙ አያሌው ደግሞ ሽብራ ለማድረግ ከኔ በላይ የከሰሰኝ መንግስት ጠንቅቆ ያውቃል ረዳለው አቃቤ ህግ ለምን ተከሰሰኝም አውቃለው የቆንኩለትን ህጋዊ ፓርቲ ማፍረሶታል ሲል መልስ ሰጥቷል። ሶስተኛው ተከሳሽ ዳንኤል ሽበሽ በበኩሉ ሽብር የሚለውን ቃል የሰማው ከኦሳማ ቢላደንና ከአቶ መለስ ዜናዊ መሆኑን ገልጾ ፈጽማል የተባልኩት ነገር ሃይማኖቴም አላማዬም አይፈቅድም ብሏል። ቤቴ እንዲወሰድበት መደረጉን የገለጸው አቶ ዳንኤል እኔ አሸባሪ አይደለሁም ኢህአዴግ አሸባሪ ነው ሽብር ለመፈጸም ሀሳቡም ፍላጎቱም የለኝም መንግስት ፓርቲን ለማፍረስ የፈነቀለው ብሎ በመናገር ላይ እንዳለ ፍርድ ቤቱ ንግግሩን እንዲያቋርጥ እንዳስገደደው ተዘግቧል። በአራተኛ ደረጃ የተከሰሰው አብርሃ ደስታ ደግሞ ገና መናገር ሲጀምር ድርጊቱን መፈጸም አለመፈጸም ብቻ ተናገር ተብሎ ከችሎቱ ማስጠንቀቂያ ተሰጥቷል። አብርሃ የፈለኩት እንዳገራለው ሐሳቤ ልግለጽ በማለት መናገሩን ዳኞችም ሳይዋጠላቸው እንዲናገር ፈቃድ እንደሰጡት በዘገባው ተመልክቷል። አብርሃ ከሴ ካሸባሪ ጋር በመገናኘት የሚለው አሸባሪ ማለት ለሚፈልገው አላማ ሰላማዊ ባልሆነ መንገድ ሰውን የሚጎዳ ድርጊት የሚያስፈጽም ማለት ነው። ለኔ ብቸኛው አሸባሪ ህወሓት ኢህአዴግ ነው እኔ የህወሓት ኢህአዴግ ተቃዋሚ ነኝ ብሎ ሲናገር የግራ ዳኛው የአብርሃ ንግግርን አቋርጠው ክሱ ላይ ህወሓት ኢህአዴግ የሚል የለም ክሱን መቃወም አለመቃወም ብቻ ተናገር ብለውታል። አብርሃምም ህወሓት ኢህአዴግ ደህንነቱ ማፊያ ነው ብሎ እንደተናገረ ዳኞቹ አቋርጠውታል። ድምጻችን ይስማ ትግሉን ወደ አንድ ደረጃ ከፍ ሊያደርግ መሆኑን አስተዋቀ። ባለፉት 3 አመታት የኢትዮጵያ ሙስሊሞችን በመወከል ድምጹ እንዲሰማለት ጠይቆ መልስ የተነፈገው ድምጻችን ይስማ መራሮቹን ለማስፈታት ጥያቄዎቹ እንዲመለሱለት ግፊት ለማድረግ እስካሁን ሲከተለው ከነበረው የትግል ስልት አንድ ደረጃ ከፍ ያለ የትግል ስልት ይፋ እንደሚያደርግ አስተዋቀ። ድምጻችን ይስማ መብቴ ካላከበርከኝ በሚል ርዕስ ባወጣው መግለጫ ህዝብ ሲመረው መብቴ ከበርልኝ ከሚል ጩኸት መብቴን ካላከበርከኝ ወደሚል ዛቻ መሄዱ አይቀሬ ነው ብሏል። ሙስሊም ኢትዮጵያዊ መብቴ ካላከበርከኝ ወደሚል የትግል ምዕራፍ ሸጋገሩን የሚገልጸው ድምጻችን ይስማ ስለሚወሰዱ እርምጃዎች ዝርዝር መግለጫ ከመስጠት ተቆጥቧል። ይሁን እንጂ ከሰሞኑ ስለሚወሰዱት እርምጃዎች መግለጫ እንደሚያወጣ ማስተዋቋል። የሙስሊም የመፍትሄ አፈላላጊ ኮሚቴ አባላት አሁንም በፍትህ ጦት በእስር ቤት ውስጥ እየተሰቃዩ እንደሚገኝ ይታወቃል። በአውሮፓ የሚኖሩ ኢትዮጵያውያን ታላቅ የተቃውሞ ሰልፍ በጄኔቭ ስዊዘርላንድ አካሄዱ። ከተለያዩ የአውሮፓ ሀገሮች የተሰበሰቡ በርካታ ኢትዮጵያውያን ጄኔቭ በሚገኘው የተባበሩት መንግስታት ድርጅት ዋና ጽህፈት ቤት ፊት ለፊት ታላቅ የተቃውሞ ሰልፍ አካሂደዋል። ሰልፈኞቹ ኢትዮጵያ ውስጥ እየተፈጸመ ያለው መጠነ ሰፊ ሰብአዊ መብት ረገጣ በማውገዝ የአውሮፓ ህብረት እንዲሁም የተባበሩት መንግስታት ጉዳዩን እንዲመለከቱ ታሳስበዋል። ለዚህም የተዘጋጀውን ጽሁፍ በዛው በጄኔቭ ለሚገኙ የተለያዩ ዓለም አቀፍ ተቋማት አድርሰዋል። የሰዓቱ ዜና በዚሁ ተጠናቋል።
አባቴ ጭካኔ በላይ
አድማጮች አሁን ዘጌት ብሎ የደረሰን ዜና አለ። ቀደም በዜና ወጃችን እንደገለጽ ነው የኦነጉ የቀድሞ ሊቀመንበር አቶ ለንጮ ለታ ወደ ኢትዮጵያ መግባታቸውን ዓለም አቀፍ መገናኛ ብዙሃን መዘገባቸውን በዜና ወጃችን ተናግረናል። አሁን ደግሞ ካልተረጋገጡ የዜና ምንጮች እንደደረሰን መረጃ ከሆነ ኒው የቀድሞ የኦነግ መሪ አቶ ለንጮ ለታ ወደ ኢትዮጵያ ከገቡ ከጥቂት ቀናት በኋላ በኢትዮጵያ መንግስት በአስቸኳይ ሀገር ለቀው እንዲወጡ በመገደዳቸው ሀገሩን ለቀው ተመልሰው ወጥተዋል የሚል ዜና ተሰምቷል። እንግዲህ ዜናዎቹን በቀጣይ ያረጋግጠን ወደ እናንተ እናደርሳለን።
Yeah. ዳንሴ ዳንሴ በየሳምንቱ ቅዳሜ በስቶክሆልም ከተማ በስታርስ ሃገን አጠገብ በሚገኘው ዋርፊንግስ ቬገን 31 የዲስኮ ምሽት እስከ ሌሊቱ 3 ሰዓት ድረስ መጀመሩን በደስታ ያበስራል። አድራሻ ዋርፊንግስ ቬገን 31 ቶናል ባና ስታርስ ሃገን የመግቢያ ዋጋ 100 ክሮነር ብቻ። በይበልጥ ለመረዳት 076-206-9348 መደወል ይችላሉ። ክለብ ዳንሴ ዳንሴ። ስዊድን የሰማያዊ ፓርቲ የድጋፍ ማህበር ከተቋቋመ አጭር ጊዜ ቢሆንም በዚያ አጭር ጊዜ ውስጥ የድርጅቱን መለያ ሎጎ በማውጣትና በሕጋዊ መንገድ ተመዝግቦ ሕጋዊ ዕውቅና ለማግኘት ችሏል። የድጋፍ ማህበሩ የኢትዮጵያችንን ህልውና ለማስጠበቅና የህዝቧን የዲሞክራቲክ መብት ለማስከበር ይቻል ዘንድ የሕግና የሰው ልጆች መብት መከበር ወሳኝ መሆኑን ያምንበታል። የህግ መከበርና የሰው ልጆች መብት መከበር በሀገራችን ሊሰፍን የሚችለው ደግሞ እኛ ኢትዮጵያኖች በጋራና በህብረት መስራት ስንችል ብቻ መሆኑን የድጋፍ ማህበሩ ያምንበታል። ስለዚህም ማህበሩ ከውድ ኢትዮጵያውያን ወገኖቹ ጋር ራሱን ለማስተዋወቅና ብሎም ወደፊት በጋራ ለመስራት ይቻል ዘንድ መንገድ ለመክፈት ቀዳሜ አፕሪል 4 2015 ዓመተ ምህረት ከቀኑ 14 ሰዓት ጀምሮ ኢትዮጵያን ወገኖችን በሙሉ የመተዋወቂያው ዝግጅት ላይ እንዲገኙለት በአክብሮት ጥሪ ያደርጋል። ቀን ቀዳሜ አፕሪል 4 2015 ዓመተ ምህረት ሰዓት ከ14 ሰዓት ጀምሮ ቦታ ሄገርስቴን ቬገን 165 ቱነል ባና አስፑደን ወይንም ኤርንስ በሪ የስዊድን የሰማያዊ ፓርቲ የድጋፍ ማህበር።
አድማጮቻችን አሁን በመቀጠል ወደ ቀረ መልልስ እናልፋለን። የሰማያዊ ፓርቲ አመራር የሆኑትን ከባልደረባችን አህመድ ጋር ቆይታ አደርጋሉ።
ዮናታን ሰሞኑን እንደምንሰማው ከሆነ ኢየሩሳሌምን ጨምሮ 3 የሰማያዊ ፓርቲ ወጣት መሪዎች እስር ቤት ገብተዋል የሚል ዜና ደርሶናል። ስለዚህ የምትነግረን ካለ
እንኳን ምንም ለኔ ያዙ ዲስክሎዝ ቢሆንልኝ ነገር የለም። ነገሩን የሰማነው እኛም 15 ቀን በፊት ግን ምንም የተጨበጠ መረጃ ስለሌለ ከዚህ በፊት እንደምናደርገው አቋም ለመውሰድ ሆነ ለሌላ ነገር ተቸግረን ያለ ነው። ስለዚህ እሱን በጊዜ ሂደት ነገሩ እየጠራ እየተሰጋገረ ሲመጣ የምናውቀው ይሆናል። ለጊዜው ግን አሁን ምንም ማለት አልችልም።
ታስረዋል? መታሰራቸው እውነት ነው?
አዎ እንግዲህ ታስረዋል ነው የሚባለው። በሰሞኑንም እንደታሰሩ ነው ሲነገር የቆየው። ለእኛ የምናውቀው የነበረው ጾም የጾም ወቅት ስለሆነ ደግሞ ሶስቱም በጣም ክርስቲያኖች ናቸው ለጾም ወደ ገዳም እንደሄዱ ነበር። በዛ ደረጃ ነው ያለው ንቀት። አሁን ግን የሚመጣው ዜና ከዛ ጋር የሚስማማ አይደለም። እሱን ለማጣራት እየሞከርን ነው። በጊዜው ምንም የተረጋገጠ ነገር ማግኘት አልቻልንም። ልጆቹም ማዕከላዊ ናቸው ያሉት ይባላል። ቤተሰብ አንዳንዶቹን አግኝቷል። በእኛ በኩል ግን ለማድረግ እንደዛ ያደረግነው ሙከራ እስካሁን አልተሳካም። እስቲ ወደፊት እናቀ ይሆናል።
ስለ ጤንነታቸው ስለ መደብደብ አለመደብደብ የምታውቁት ነገር አለ?
በዛ ደረጃው መናገር በእርግጠኝነት አልችልም። ግን ደህና እንደሆኑ ለምሳሌ ብርሃኑ እናት እንዳዩትና ደህና እንደሆነ ማወቅ ችለናል። ሌሎቹም በዛው ደህንነታቸው እንደተጠበቀ ማወቅ ችለናል። ግን እርግጠኛ መሆን አልቻልንም። በእኛ በኩል ለማጣራት የሞከርነው መንገድ ማለት ነው። እና ምናልባት እንግዲህ አሁን ጠበቃም እስቲ እንግዲህ በዛ ገብቶ የሚያጣራው ነገር ካለ ወይም ሌላ ነገር በዛ ውስጥ የምናውቀው ይሆናል። ለጊዜው ግን ምንም ነገር ማለት አንችልም በዚህ ጉዳይ ላይ።
ኢንጂነር ይልቃል ወደ አሜሪካ ይሄዳሉ የሚል ዜና ሰምተን ነበረ። ከአፕሪል 4 ጀምሮ እስከ 20 ድረስ አሜሪካን ይሄዳሉ የሚባል ዜና ሰምተናልና ስለሱስ የምታውቀው ነገር አለ?
አዎ ወደ አሜሪካ ይሄዳል በቅርቡ። እዛ ካሉ ኢትዮጵያውያን ጋር አገር ስለሚደረገው ሰላማዊ ትግል በተለይም ደግሞ አሁን ካለንበት ወቅታዊ ሁኔታ አንጻር ስለሚደረገው የምርጫ ሂደት ሰማያዊ በዚህ ውስጥ የመቆየቱ ፋይዳ፣ የምርጫው ፋይዳ ከዚህ ውስጥ ሊፈጠር ሲኖረው ጠቀሜታ ወይስ ሌላ መልክ፣ እነዚህ የመሳሰሉትን ነገሮች ለደጋፊዎች በዛ ለውጭ ላሉ ኢትዮጵያን ደጋፊዎች ለማስረዳት ወደ ውጭ ያቀናል። ከዚህም ባለፈ ደግሞ በቅርቡ እንደሰማነው የአንድነት የቀድሞ ደጋፊዎች እና የሰማይ ደጋፊዎች በጋራ በትብብር እየሰሩ ነው እና እነሱንም እንዲሁ የተለያዩ ኢሹዎችን አድሬስ ለማድረግ ነው መሄደው እና እሱን በቅርብ እንደሚሄድ አቃለሁኝ። እንግዲህ ጊዜው በእርግጠኝነቴ ነው ባለም ግን በቅርቡ ከዛው እንደሚሄድ እና ከኢትዮጵያውያኖች ጋር በዛ ስላለው ሁኔታ በአጠቃላይ ስለሰማው የትግሉ ስትራቴጂ እንደሚያስረዳና እንደሚያደርግ አቃለሁ።
አሁን እንደሰማነው ከሆነ ለግብዣ ያደረጉለት የአንድነትና እንግዲህ አንድ ያየነው ወረቀት ላይ መግለጫ ላይ የአንድነትና የሰማይ ፓርቲ በጋራ የሚሰራው ኃይል ነው ለግብዣ የጠራው ነው የሚለው። ስለዚህ ስም ታቀው አለ?
አዎ ልክ ነው። ቀደም እንዳልኩ የተለያዩ ኢሹዎችን ለነዚህ በትብብር እየሰሩ ላሉ ኃይሎች ለማስረዳት ነው። ከዛም ባለፈ በዚህ በምርጫ ወቅት የምናደርጋቸውን እንቅስቃሴዎች በምን መልኩ መደገፍ እንደሚችሉ፣ ሰላማዊ ትግሉን በአጠቃላይም እንደዚሁ እነዚህ የቀድሞ አንድነት ደጋፊዎች እና የሰማያዊ ፓርቲ ደጋፊዎች በትብብር በአጠቃላይ ሰላማዊ ትግሉ ላይ ምን አይነት አዎንታዊ ሚና መጫወት ይችላሉ የሚለውንም ጭምር አድሬስ ያደርጋል ብለን ነው የምናስበው። የቀረበለት አሁን በዛ መልኩ ትብብር ነው።
ስለ አለው ወቅታዊ ሁኔታ ገለጻ ያደርጋል በጋራ ለጋበዙት የአንድነትና የሰማይ ፓርቲ አባሎች ብለሃል። ሌሎችንም ኢትዮጵያኖችን ያገኛል። ምንድነው ጊዜያዊው ያለው ወቅታዊ ሁኔታ እስቲ አንተ ብትገልጽልን። የህዝብ ግንኙነት የውጭ ግንኙነት ኃላፊ ነህ እንደሰማነው፣ እስቲ አንተ ብትገልጽልን ብንል ምን ትለናለህ ወቅታዊ ሁኔታውን?
አዎ ወቅታዊ ሁኔታ መጀመሪያ እዚህ እንትን ውስጥ ምርጫ ውስጥ እኔ ያለ ነው። ስለዚህ እሱ ነው ዋናው ነገር የሚነሳው። ከብዙዎች ጎልቶ ሊወጣም ሊወራበት የሚችለው እሱ ነው። ብዙዎች በዚህ ሂደት በምርጫ ውጤት አይመጣም ለውጥ አይመጣም የሚሉት ነገር አለ፣ ወይም ደግሞ ሰላማዊን ትግል በምርጫ ብቻ አድርገው የሚያስቡም ሰዎች አሉ። ያንን ግልጽ መደረግም ስላለበት ነው አንዱ በወቅታዊ ሁኔታዎች ላይ መነጋገር የሚያስፈልገው። እኛ እምነት በዚህ በመቼም እንግዲህ የዋህ አይደለንም። ኢህአዴግ ለ23 ዓመት የቆየበትን ስልጣን በምርጫ እንደው ከሰማይ በወረደ ቅንነት ይበቃል ብለን አናምንም። ግን ያንን አስገድደን ህዝብ የስልጣን ባለቤትነት እንዲረጋገጥ ያንን ማድረግ የሚችለውም ህዝብ ማንቀሳቀስ እንዲቻል ያለውን ቀዳዳ ሁላ መጠቀምና በሰላማዊ መንገድ ህዝቡን የስልጣኑ ባለቤት ማድረግ ነው ትልቁ ግባችን። ስለዚህ ያንን የምናደርግበት እንቅስቃሴ ደግሞ አሁን የተከፈተው አንድ ኦፖርቹኒቲን በዚህ አመት ያለ የምርጫ ወቅት ነው እና ይሄ የሚከፈተው ሁኔታ ህዝቡ ጋር በበለጠ እንድንደርስና ህዝቡን እንድናስተምር፣ እንድናነቃቃ ብሎም እንድናንቀሳቀስ ከፍተኛ እድል ይፈጥራል እና ይህንን ነገር ምንም መባከን የለበትም። እያንዳንዷ ሰዓት በተግባር መለወጥ አለባት የሚል ጽኑ እምነት አለን እና ይህን አሁን በጀመርነው መንገድ ላይ በጣም አበረታች የሆኑና ከፍተኛ ድጋፍ የሚያስገኙ እንቅስቃሴዎችም እየተካሄዱ ነው ያሉት በዚህ በአገር ቤት። በዚሁ በአጋጣሚውም ደግሞ የተፈጠረው ለምሳሌ የአንድነት ሌጂትሜት የሆነው አመራር ዲናይ ተደርጎ በኢሌክሽን ቦርድ በምርጫ ቦርዱ ለትግስት አወሉ መሰጠቱም እንዲሁ ብለሲንግ ኢን ዲስጋይዝ አይነት ነገር ነው ለትግሉ ማለት ነው። እና እሱም በአገር አቀፍ ደረጃ ያለውን የዚህ ኃይል የሰላማዊ ትግል የዲሞክራሲ ኃይል በጣም ከፍተኛ ጥንካሬ ሰጡታል ብለን ነው የምናምነው። በተለያዩ ክፍለ ሀገሮችም በርካታ ከምርጫው ጋር በተያያዘ እንዲሁም ደግሞ ይህም ሁኔታ በመፈጠሩ ብዙ ቢሮዎች እየተከፈቱ የሰው ኃይሉም እየተጠናከረ ነው ያለው። ስለዚህ ይህንን በደንብ መልካስ ይዞና መሬት ላይ በደንብ በሁለት እግር መቆም በሚችል መልኩ ትግሉን ለመምራት እየተንቀሳቀስም ያለ ነው። ይህን እንግዲህ ይሄም የምርጫ ወቅት በሚፈቅደው መጠን ደግሞ እየተንቀሳቀሱ ለወደፊቱ ለቀጣይ ትግል በደንብ ዝግጅት ማድረግ ላይ ነው ያለ ነው እና እነዚህ ሁኔታዎች አሉ። መቼም ያው በስልክ ስለሆነ ሁሉን ነገር በአንዴ ዘርዝሮ ማስረዳቱ ይከብዳል። ግን በጥቅል እነዚህ ሁኔታዎች አሉ እና እነሱ ነገሮች ላይ ነው እኛም እየሰራን ያለ ነው።
ይሄ ምርጫው መድረሱ አንዳንድ እድል ይከፍትልናል ከህዝቡ ጋር ለመገናኘት ብለሃል አሁን እንደገባኝ ከሆነ ግን አንደን ሰማናቸው መረጃዎች ደግሞ የሚሉት ማስተዋቂያችሁን እንኳን በቴሌቪዥን በሬዲዮ ለመናገር አንዳንድ ችግር አለባችሁ እንዳይተላለፍ ይደረጋል በየምክንያቱም ይላል ስለዚህስ የምትነግረን ነገር አለ
አው እሱ እውነት ነው እሱ ራሱ እኮ ውጤት ነው አንዴ ሰላማዊ ትግል ውጤት ነው ምን ያህል አማራጭ እንዳለ ህዝቡ የሚፈልገው አንድ ኃይል እንደተፈጠረ የፖለቲካ ግጭታው በሰላማዊ ትግልም ይሁን በዚህ መልኩ ለውጥ ይመጣል የሚለውም ስጋትና የነበረውን ድብታ መግፈፍ ይቻለ ተስፋ መሆን ይቻለ አንድ ኃይል ተፈጥሯል ስለዚህ ይሄ ምንም መልኩ ይሄኛውን አጋጣሚ እንዳይጠቀም እንቅፋት መፈጠሩ የሚጠበቅ ነገር ነው አዲስ ነገር አይደለም ስለዚህ በዛ ደረጃ እኛ ለዚህም ዝግጁ ነበርን አሁንም እየተፈጠረ ያለው ነገር ምናልባት እኛን እንዲያጠነክረንና ሌላ መላዎችን ሌላ አማራጮችን እንድንጠቀም ህጉ እስከፈቀደ መንገድ ድረስ በዛ መልኩ ምን ችለውን ድረስ ያህል ገፍተን እንድንሄድና ከህዝቡ ጋር እንድንገናኝ የሚያደርጉንን ስራዎች እየሰራን ነው አሁን በቅርቡ እንኳን ባህር ዳር ላይ ወላይታ ላይ እንደዚሁ ትልልቅ ኢቨንቶች ተዘጋጅተዋል ህብረተሰቡን መቀስቀስ ህዝብ ህብረተሰቡን ሰብስቦ ማነጋገር የተቻለበትም ነገር አለ ይህንን እያሰፉና ሁሉም ጋር መድረስ በሚቻልበት ሁኔታ እየሰራን ያለ ነው ግን ይሄንን ስናደርግ ልክ ቅድም የተባሉት አይነቶች እንቅፋቶች ማጋጠማቸው አይቀርም እነሱ ካላጋጠሙማ ባያጋጥሙ ኖሮማ ይሄኛውን አይነት ትግል ስልት መጠቀም አስፈላጊም አልነበረም እንደው ምናወራውም እንነጋገረውም ነገር ከንቱ ነው ማለት ነው ምናደርገው ትግል ከአገዛዝ ወደ ነጻነት ነው ስለዚህ ያ ደግሞ በእንቅፋቶች የተሞላ ነው ትልቁ ቁም ነገር እነዚህን እንቅፋቶች በምን መላ አማራጮችን እያስቀመጥን ብልሃት እየፈለግንላቸው እናልፋቸዋለን እንዴ
ሃሎ
እየተቋረጠብን
ነው በጣም ጥሩ አሁን እንዳልከን ከሆነ የናንተን ማስተዋቂያ ለማስተማት በሰላም በነጻ ከህዝቡ ጋር እንድትገናኙ ለማድረግ መሞከር አባሎቻችሁን ማሰር ማሰቃየትን እንደ ድል የምትቆጥሩት መሰለኝ ይህንን ድርጅት ከመፍራታቸውና ከህዝቡ ጋር የተገናኘ እንደሆነ በሰላማዊ መንገድ ለውጥ ያመጣል ብለው ስለሚፈሩ ነው የምትሉ መሰለኝ እንደሱ ነው የገባኝ
ለክሮኒክ ነው እሱን እንደሱ መቸገራቸው የሚያቆጥ ነገር አይደለም በሰላማዊ ትግል አካሄድም ሆነ ምን አይነት ስልጣን እንደሚከተልም ግራ ስለሚገባቸው በጣም ነው እየተደናበሩ ያሉት ስለዚህኛ ደግሞ በዚህ ውስጥ በተረጋጋ ሁኔታ መነሻውና መድረሻው የታወቀ ሰማል
በጣም ጥሩ ስቲን ሞክር መቸምኛንም የስልክ መደወል እንደ ትግል እንደሆነ ያስተማራችሁ ነው ስልክ መደወልም ትግል ሆኗል ኢትዮጵያ ለመደወል በጣም ያሳዝን ነው ለማንኛውም ትግላችሁ እንግዲህ የናንተ ይሄ እንደውጤት ነው የምታዩት መታሰሩን መገረፉን ድርጅታችሁ በአደባባይ ከህዝብ ጋር እንዳይገናኝ መደረጉ ራሱ ትግል ነው ለናንተ የኃይላችሁ ማሳያ ነው ማለት ነው አሁን ሲሰማል
አዎ
በጣም ቆንጆ እንግዲህ ስልኩም ያስቸገረ ነው ለማንኛውም ለሞክር እስቲ እንደገና እንደገባን ከሆነ እንግዲህ የናንተ አባሎች የሚሉት ምንድነው እኛ የሚከፈለውን ፕራይስ ከፍለን ኢትዮጵያ ውስጥ በሰላማዊ መንገድ ዲሞክራሲ እንዲመጣ ምንታገለው አለበለዚያ በሰላማዊ መንገድ ለውጥ ካልመጣ አገራችን ወደ ጦርነት እርስ በርስ ጦርነት ደምፋሰስ ትሄዳለች ብለን ስለምንፈራ ያንን ስለማንፈልግ ነው ይሄንን ሁሉ መከራ በሰላም እንቀበለው ይላሉ አንተ ምን ትላለህ እናንተ ድርጅት በዚህ በኩል ምንድነው የሚለው
ለክሮክሮ ሱብቻ ሳይሆን ስራ ብቻ ሳይሆን ነገን ስታስብ ነገ የሚመጣው ጄነሬሽን ከኛ በኋላ የሚመጣው ጄነሬሽን በልብ በሙሉነት መፈልገውን ስልጣን ለውጭን ፈልገውን ከስልጣን አወርዳለሁ የሚል ስነ ልቦና እንዲኖር ያስፈልጋል። እችላለሁ የሚል ህዝብ የስልጣን ባለቤት እንዲሆን የሚያምንበት ስነ ልቦና ያስፈልገዋል። ስለዚህ እሱ እንዲመጣ ደግሞ ለአንደኛ ለመጨረሻ ጊዜ ይህንን ቪሽየስ ሰርክል በስለስ ጦርነት የሚመጣ እንትን መቆም አለበት የሚል ጽኑ እምነት አለን። በዚህም ላይ ነው ሰላማዊ ትግል የምናራምደው። ስለዚህ በዚህ ሁኔታ ውስጥ የሚከሰቱ ማናቸውም ነገሮች ሊከሰቱ እንደሚችሉ እናውቃለን። ከዚህ የሚከፋ ነገር ሊገጥመን እንደሚችል እናውቃለን። ብዙዎች ጓደኞቻችን እስር ቤት ናቸው። ግን እስክንድር ነጋ ሁሌ እንደሚለው እስር ቤቶቹ በሙላ ቢሞሉ አብረን ነፃ እንደምንወጣ ምንም ጥርጥር የለውም። እየበዛን በሄድን ቁጥር የነፃነት ጥያቄው የጥቂቶች መሆኑ እየቀረ የብዙሀኑ መሆኑ ይጀምራል። ያ ግን የሚሆነው ጥቂቶች ጠንክረው እስከ መጨረሻው ድረስ መዝለቅ ሲችሉ ነው እና በዛ አቋማችን ጽኑ ነው። አሁንም ወደፊት እንቀጥላለን። ምንም የሚመልሰን ነገር የለም። በእኛ እድሜ እንኳን ባይሆን በልጆቻችን እድሜ በልብ በሙሉነት ህዝብ የስልጣን ባለቤት ሆኖ የምፈልገውን እሾማለሁ የምፈልገውን እሽራለሁ የሚልበት አዲስ ባህል መመስረት እንድንችል እንግዲህ ከእግዚአብሔር ጋር ወደፊት እንሄዳለን ብለን ነው የምናምነው። የሚቻለውን ሁሉ እያደረግን እንቀጥላለን። በእኛ በኩል ያለው ያ ነው።
ይሄን ስታደርጉ ህዝቡ ምን አይነት መልስ ይሰጣችኋል? እንዲህ አይነት አቋም ይዛችሁ ቆርጣችሁ ስትታገሉ፣ በብዛት ወጣቶች ናችሁ፣ ኦፍ ኮርስ አዋቂዎችም አሉ ከእናንተው ጋራ፣ ግን ይሄንን ሁሉ መከራ ስትቀበሉ ምን ይላችኋል? ህዝቡ አብዛኛው የሚያውቃችሁ የሚያገኛችሁ ምን ይላል?
አዎ እሱ እውነት ነው። ጥሩ ጥያቄ ነው። ብዙም ይህንን መደበቅም አይቻልም። ትልቅ ቻሌንጅ ያለበትም አንድ ፖይንት እሱ ነው። መቼም አዲስ መንገድ ስለሆነ ያዝነው አዲስ ባህልም ስለሆነ በእኛ ሀገር ታሪክ የእርስ በርስ ጦርነት ነው አንዱ አንዱን ገሎ አሸንፎ ስልጣን የሚይዝበት እንጂ ህዝብ ሴይንግ ኖሮት በራሱ ይሁንታ ስልጣን ላይ የወጣ መንግስት የለም እስከዛሬ። ስለዚህ አሁንም ያ ርዓት አለ፣ በመሳሪያ እንጂ በሰላም አይመጣም የሚል እሱን ለማሸነፍ ትልቁ ቻሌንጅ ከኢህአዴግ ጋር ከሚደረገው በላይ ይህንን የአስተሳሰብም ሰብሮ መውጣት መቻል ነው እና በዚህ ረገድ እኔ በዚህ 3 ዓመት ውስጥ ትልቅ እርምጃ ተራምደናል ብዬ አስባለሁኝ። በተለይ አብዛኛውም የሀገሪቱ ክፍል ውስጥ ያለው ወጣትም ከመሆኑ አንጻር ይህን አዲስ አስተሳሰብ እንዲቀበል ለማድረግ ብዙ ዋጋ እየከፈልን እንዲሆን ብዙ ርቀት ተጉዘናል በዚህ 3 ዓመት ውስጥ ብዬ ማሰብ እችላለሁ። ጥቂት ሆነን ነበረ የተነሳ ነው። ዛሬ ግን በጣም ብዙዎች ፓርቲውንም እየተቀላቀሉ ነው፣ በሩቁም ቢሆን እየደገፉ ነው። እንዲሁም ደግሞ በመወሰን እና ባለመወሰን ውስጥ ሆነው ያሉ ብዙ ሰዎች እንዳሉ አውቃለሁ፣ በአካባቢ እንኳን ማለት ነው። አሁን ባለው ሁኔታ ውስጥም በምንገናኝበት ሁኔታ ሁላ አክብሮታቸውን ማበረታታቸውን የሚሰጡን በርካቶች ናቸው፣ ከሽማግሌ ትልቅ አዋቂ ምናምን ሳይባል ማለት ነው። ስለዚህ ይህንን አዲስ መንገድ ይህን አዲስ የትግል ስልት እስከ መጨረሻው ገፍተንበት ሄደን ውጤት እንዲያፈራ እኛም በዛ እንግዲህ አሁን አላፊነቱ እየበዛ ነው የሚመጣው ከዚህ በኋላ ያንን ተሸክመን ብዙዎችን ያቀፈ ትግል እየሆነ እንደሚመጣና ውጤቱም ሁሌ እንደሚታሰበው ፍሬው የጣፈጠ እንዲሆን እንግዲህ በውጭም በሀገር ውስጥም ያሉ ኢትዮጵያውያኖች ከአሁን ባለው መንፈስ በሙሉ ልብ በመውደቅ በመነሳታችን ውስጥ ተስፋ በሚያስቆርጥም ይሁን ወይም በጣም ደስ በሚያሰኝ ሰዓት ሁላ ከጎናችን ሳይርቁ ደጋፊ ብቻ ሳይሆን አባል ብቻ ሳይሆን በዋናነት ይህንን እንግል የሚመሩ እየሆኑ ሁሉም እንዲሳተፉ ነው ጥሪያችን ሁል ጊዜ እና በዛ ደረጃ አሁንም የምናገኘው ፊድባክ እና ያለው እንቅስቃሴ በጣም በዚህ 3 ዓመት ውስጥ ተስፋ የሚሰጥና እውነትም የተነሳንበት ዓላማ ከልብ ከተያዘና ታምኖበት ከተሰራ ውጤቱ መቼውንም ቢሆን የታለመና ግቡን የሚመታ እንደሆነ ምንም ጥርጥር የለውም እና ያንን ነው እያየን ያለ ነው በዚህ አጭር ዓመት ውስጥ እንኳን።
ሀሎ አቶ ዮናታን ይሰማሃል? ሀሎ
ይሰማኛል። አለቀብኝ።
ኦኬ፣ እኛም እናመሰግናለን። እንግዲህ መልካም እድል እንመኝላችኋለን ወደፊት የኢትዮጵያ ስልክ አድጎ በትክክል መስራት በሚጀምርበት ጊዜ እየቀዱ የሚያስተላልፉትም በሚያቆሙበት ጊዜ የበለጠ በሰፊው እንገናኛለን ብለን ተስፋ እናደርጋለን። እናመሰግናለን አቶ ዮናታን።
እግዚአብሔር
አድማጮች በመከታተል ላይ ያላችሁት እዚህ ከስዊድን ስቶክሆልም ተላልፈው ነው ኢትዮጵያ ድምጽ ሬዲዮ ነው። ፕሮግራማችን ሊጠቃለል እንደ 10 ደቂቃዎች ያልቀራሉ። በቀረው የአየር ሰዓት በስፖርታዊ ነገሮች ላይ እናተኩራለን። ስፖርት ክፍል ባልደረባችን መኮንን መስመር ላይ አለ። ሎጣና ስትልኝ እንዴት ነው መኮንን?
ራስልን ግሩ በጣም ደህና ነኝ።
እንደምን አረፈ? ሰላም ነው?
ሰላም ነው።
በጣም ጥሩ። እንግዲህ ያው ዛሬ በትንሽ ቆይተው ለተገናኝተናል መለስ ብለን በስፖርታዊ ወሬዎች ላይ ቆይታ እናደርጋለን። እንግዲህ ዛሬ ብዙም በሀገራዊ ዜናዎች ላይ ስፖርታዊ ብዙም ስለሌለ ወደ ሌሎቹ ሰፋ ያሉ ነጥቦች እናያለን። የአውሮፓ የተለያዩ ሊጎችን ለማየት እንሞክራለን። ከምን እንጀምር መኮንን? እስቲ ካንተ ስማ።
ያው ዛሬ በዓለም የስፖርት አፍቃሪ ዘንድ በከፍተኛ ጉጉት የሚጠበቀው ኤል ክላሲኮ የስፔን ላሊጋ ውድድር ነው። በባርሴሎና እና በሪያል ማድሪድ መካከል የሚካሄደው ያው ፋይናል ጨዋታ ማለት ይቻላል። በዛሬው ቀን
ሊጉም እየተጠናቀቀ ከመሆኑ አንጻር ማለት ነው።
አዎ በባርሴሎና ሜዳ ላይ ነው የሚጫወቱት። ከፍተኛ ግምት የተሰጠው ከባድ ጨዋታ ነው።
የዓለም ህዝብ ሁሉ በጉጉት ነው የሚጠብቀው በእርግጠኝነት።
ኤል ክላሲኮ ምን ጊዜም በጉጉት የሚጠበቅ ውድድር ነው።
አዎ በትክክል። እንዴት ነው ስለ ጨዋታው ያለው መረጃ ምን ይመስላል? እንግዲህ በቀደም ሻምፒዮንስ ሊግ ባርሴሎና ሲጫወት አይተነዋል። እንግዲህ በጣም አስደናቂ ጥሩ ጨዋታ ከማንቸስተር ሲቲ ጋር ተጫውቷል። ኔሊዮ መሲ አቋምንም አይተናል። ምንም እንኳን ጎል የሚሆኑ ነገሮች ቢሰጥም በሜዳ ውስጥ ያሳየ የነበረው ጥበብ እጅግ አስደናቂ እንደሆነ የመገናኛ ብዙሃን በስፋት እየዘገቡ ነበርና ከሪያል ማድሪድና ከባርሴሎና ወቅታዊ አቋም አንጻር እንዴት ነው የሚገመገመው?
ያው አንተ እንደተከስከው ሪያል ማድሪድ በአሁኑ ጊዜ አቋሙ እየዋዠ ከሚገኝ ቡድን ነው። እንግዲህ አይተሃል በሻምፒየንስ ሊግም ተሸንፈዋል። ያው በአጠቃላይ ውጤት አሸንፎ ነው ያለፈው ለሩብ ፍጻሜ። ነገር ግን በላሊጋም በሻምፒየንስ ሊግ ላይም ካየኸው አቋማቸው ወርዷል ሪያል ማድሪድ። በአንጻሩ ደግሞ ባርሴሎና ከወደቀበት ስል በፊት ከነበረው ከፍተኛ ዝና ዝቅ ብሎ ነበርና በአሁኑ ጊዜ የድሮውን ዝናውን መልሶ በከፍተኛ ሁኔታ ላይ የሚገኝበት ነው። በተለይ ደግሞ አጥቂው አርጀንቲናዊ ሜሲ ድንቅ የሆነ ችሎታውን እያሳየ ያለበት ሁኔታ ላይ ስለሆነ የዛሬው ጨዋታ ለሪያል ማድሪድ በጣም ከባድና አስቸጋሪ ነው። በዛ ላይ የሚጫወቱት ባርሴሎና ሜዳ ላይ ነው። ያው ዛሬ ከተሸነፉ ሻምፒዮን አሁን ያጣብሎ የሚል ግምት አለኝ። ምክንያቱም ባርሴሎና አሁን በአንድ ነጥብ ይመራል፣ በ65 ነጥብ ላይ ነው ያለው። ሪያል ማድሪድ በ64 ነው። ዛሬ ሪያል ማድሪድ ከተሸነፈ ያው ባርሴሎና 4 ነጥብ ልዩነት ይኖረዋል ማለት ነው።
እንግዲህ እንደ ባርሴሎናን ከተቀስካ አንጻር ከሜሲ ባሻገር እንግዲህ አስፈሪ ነው። ሉዊስ ሱዋሬዝ እና ኔይማር ግራናቸውም አሉ። ፍጹም አስፈሪ ነው ይሄን አጥቂ እንዲህ አይነት አጥቂ ስብስብ ነው በግሌ እንደዚህ አስፈሪ ቲም በተለይ ቶፕ አቋም ከሆኑ እንዲህ አይነት አስፈሪ ቲም ይኖር አይመስለኝም። በሪያል ማድሪድ በኩል የክርስቲያኖ ሮናልዶ ሁኔታም አንዳንድ ነገሮች ይወጣሉ ዘገባ ብዙም ደስተኛም ያለ መሆኑ አንዳንድ ነገሮች አሉ፣ ብዙም ይወሩ ወሬዎችም አሉ። እና ከዚህ አንጻር ድሉ ወደ ባርሴሎና ሊያዘምም ይችላል ነው የምትለው?
በትክክል። እንግዲህ የኳስ ነገር አይታወቅም፣ ያው ውጤቱ መጨረሻ ላይ ነው የሚታወቀው። በሪያል ማድሪድም በቀላሉ እጅ ይሰጣል አለለም። ምክንያቱም ይሄ ያው ከተሸነፉ ላሊጋውን የሚያጡበት ውድድር ስለሚሆን የተቻላቸውን ያህል ያደርጋሉ። ባርሴሎና ግን አሁን ባለው አቋም እኔ ያሸንፋል ባይ ነኝ።
ያሸንፋል እኔም እንደዛ ላለው። እንግዲህ ውጤቱን አብረና ያለን እንግዲህ እስቲ እነሱ በሻምፒዮንስ ሊግም እየተጫወቱ ስለሆነ ወደዛ እንመለሳለን። ወደ እንግሊዝ እስቲ እንሻገርና እንግሊዝ ፕሪሚየር ሊግም ተወዳጅ ጨዋታ መሆኑ ይታወቃል። ዛሬ በመርሲሳይድ በማን ነው በአንፊልድ ቀያዮቹ የታሪካዊ ባላንጣዎች ነው የሚባሉት ሊቨርፑልና ማንቸስተር ዩናይትድ ዛሬ ጨዋታ ይኖራቸዋል። ስለሱስ ምን ምትላለህ?
አዎ ይሄም ጨዋታ በእንግሊዝ በከፍተኛ ጉጉት የሚጠበቅ ነው። ፕሪሚየር ሊግ ብዙ ጊዜ እንግሊዝ ያው በዓለም ዘንድ በስፋት የሚታይ ነው። እንግሊዝ ሊጋ ከፍተኛ ፉክክር የሚታይበት ውድድር ይሆናል ተብሎ ይጠበቃል። በሊቨርፑል እና በማንቸስተር ዩናይትድ መካከል በተለይ ማንቸስተር ዩናይትድ አሁን የሚገኝበት ደረጃ እንግዲህ ወደ አራተኛ ላይ ነው 56 ነጥብ ይዞ፣ ሊቨርፑል ደግሞ 54 ነጥብ ይዞ አምስተኛ ደረጃ ላይ ነው ያለው። እንግዲህ መሪው ቸልሲ ነው 64 ነጥብ፣ በ64 ነጥብ የሚመራው ያውም ሁለት ቀሪ ጨዋታ እያለው ነው። ስለዚህ ዛሬ
ለሁለቱም አስቸጋሪ ነው ውድድሩ። ሊቨርፑል ያው ካሸነፈ ደረጃውን ከማንቸስተር ዩናይትድ ላይ ቀማን። በአንጻሩ ደግሞ ማንቸስተር ዩናይትድ ዛሬ የሚሸነፍ ከሆነ ቀጣዮቹ ሳምንታት ምንድነው የሚባለው ይሄ ማርትረም ነው በስዊድን የሚሉት መደዳውን የሚጠብቀው ውድድር በጣም አስቸጋሪ ውድድሮች ናቸው። መጀመሪያ ካስቶን ቪላ ጋር ይጫወታል፣ ከዛ ማንቸስተር ሲቲ፣ ከዛ ቼልሲ፣ ከዛ ኤቨርተን። መደዳ የሚጠብቀው እንግዲህ በጣም ኃይለኛ ውድድሮች ስለሆነ የዛሬው ከፍተኛና ወሳኝ ውድድር ነው ለማንቸስተር ዩናይትድ። ሊቨርፑልም ያው ታውቀዋለ እንግዲህ ማንቸስተር ላይ የሚበረታ ቡድን ነውና የሁለቱ አስቸጋሪ ነው ለመናገር ማን ያሸንፋል የሚለው ከፍተኛ ፍክክር የሚታይበት ውድድር ነው የሚሆነው።
ማንቸስተር ዩናይትድ በተለይ የሚሸነፍ ከሆነ አምና በአውሮፓ ሻምፒዮንስ ሊግ መሳተፍ ሳይችል ቀርቷል እንደምታስታውሰው፣ ዘንድሮም ያስጋት ያለበት ይመስላል። እና ይሄ ነገር በተለይ ለአሰልጣኝ ሉዊስ ቫን ጋል ከፍተኛ ራስ ምታት እንደሚሆን ነው የሚታመነው።
አዎ እሱን ነው የምልህ እኮ። የዛሬውን ውድድር የግድ ለቀጣዮቹ ውድድሮች ሞራል እንዲኖረው የዛሬውን ውድድር ማሸነፍ አለበት፣ ያው ከቻለ ማለት ነው። ከባድ ውድድር ነው። ይሄን ውድድር ካሸነፈ ያው ቀሪዎቹ ከባባድ ውድድሮች ነው የሚጠብቁት። እንግዲህ ከላይ የተፈናጠጡት ውድድሮች ናቸው በሙሉ ሳምንቱን መደዳ የሚጠብቀው። በመሀል እንኳን መፈናፈኛ የለውም ቀለል ያለ ውድድር ደርሶት። ስለዚህ በዚህኛው ከተሸነፈ ሌሎቹን እንግዲህ ለማሸነፍ የሚኖረው ውድል በጣም የጠበበ ነው የሚሆነው። በዚህ የተነሳ እንግዲህ ቻምፒየንስ ሊግ ላይ ዘንድሮም ያልፈዋል ማለት ነው እንግዲህ እነዚህን ውድድሮች አሸንፎ ካላለፈ።
እንግዲህ ውጤቱን ዛሬ ሁለት ታላላቅ ጨዋታዎች አሉ፣ ሌሎችም ይኖራሉ። እነዚህ ሁለት በጣም ቀላል ጨዋታዎች ናቸው።
ለሊቨርፑልም ከባድ ነው የሚሆነው፣ ምክንያቱም ምንድነው ሳምንት አርሰናል ነው የሚጠብቀው በአርሰናል ሜዳ ላይ። ስለዚህ አስቸጋሪ ጨዋታ ነው ዛሬው። ከፍተኛ ጨዋታ ነው።
በጣም ጥሩ። ሁለቱን ዋና ዋና ሊጎች ካየን እስቲ ወደ አውሮፓ ትልቁ ገናና ጨዋታ የአውሮፓ ክለቦች ሻምፒዮንስ ሊግ ጨዋታ እናልፋለን። ወደ ሻምፒዮንስ ሊግ ስናልፍ በጣም ካስገረሙ ነገሮች አንዱ የሙሉ የእንግሊዝ ክለቦች ተጠራርገው የወጡበት ሳምንት ነው። ይሄ ነገር እንግዲህ የእንግሊዝ ክለቦችን በእጅጉ እያሳሰበ ይገኛል። ምክንያቱም በእንግሊዝ የአውሮፓ ክለቦች ሻምፒዮንስ ሊግ ከሚያሳልፉት ሀገሮች ያው አራት ቲሞችን ያሳልፋሉ፣ ሌሎች እንደ ሁኔታው ሶስት ያሳልፋሉ። እና ይሄ እድል የተሰጣቸው የሊጉ አቋም ደረጃ ታይቶ ነው። እና ዋንጫ ማግኘት ከቻሉ ብዙ ጊዜ እየሆነ ነው። እና ይሄ ነገር ኮታቸውን ሊያስቀንስ ይችላል የሚባልም ወሬ አለ። በአጠቃላይ በሻምፒዮንስ ሊጉ ላይ ምንድን ነው የምትለው?
ያ በሻምፒዮንስ ሊጉ ላይ እንግዲህ በከፍተኛ ሁኔታ ተጠብቆ የነበረው ያልፋል ተብሎ ቸልሲ ነበር። ምክንያቱም የመጀመሪያውን ዙር ውጤት ካየን ማለት ነው ቼልሲ 1-1 ነበር የወጣው ፓሪስ ላይ። በመልሱ ጨዋታ እንግዲህ የፓሪስ ኮከብ ተጫዋች የሆነው ስዊድናዊ ዝላታን ኢብራሂሞቪች ገና በመጀመሪያው ግማሽ ነው በቀይ ወጣው፣ በማያስወጣው በዳኛው ስህተት ማለት ይቻላል በቀይ ወጥቶ በ10 ተጫዋች 2-2 ወጥተው ቼልሲዎች ከዛ ውድድር መሰናበታቸው ያው አቋማቸው በጣም ጥያቄ ምልክት ውስጥ ነው የገባው። ሞሪኖም ተናግሯል እንግዲህ በዚህ ጨዋታ ማለፍ የማይገባንም ነው ያለው። ፓሪሶችን ያው ኮንግራ ብሏቸው ነው እውቅና የሚሰጣቸው ማለት ነው። አርሰናል ያው ሜዳው ላይ ነው ጥፋት የሰራው፣ ሜዳው ላይ በሞናኮ ማለት በፈረንሳይ ሊግ በሶስተኛ በአራተኛ ደረጃ ላይ ያለ ቡድን ነው። ሜዳው ላይ ተሸንፎ ኤሚሬትስ ሜዳ ላይ በመልሱ ጨዋታ ደግሞ እንግዲህ ያው አርሰናል ሌላ አርሰናል ሆኖ ቀርቦ 2-2 ቢያሸንፍም ያው ከሜዳ ውጭ በገባ በሚል ተሰናብተዋል። ሲቲ በማንቸስተር ማን ነው ከባርሴሎና ጋር ነበር ያው በደርሶ መልስ አልተቋቋመም ባርሴሎና። እና በአጠቃላይ ካየው ደካማ ነበሩ ዘንድሮ የእንግሊዝ ክለቦች።
እስቲ አሁን በአውሮፓ ሻምፒዮንስ ሊግ ላይ ሪያል ማድሪድ አለ፣ ባርሴሎና አለ፣ ቀጣይ ድልድል ጣም ወጥቷል። ባርሴሎና ከፒኤስጂ ይመስለኛል የደረሰው።
አዎ የመጀመሪያው ጨዋታ እንግዲህ ፓሪስ ላይ ነው የሚያካሄዱት። ፓሪስ እና ባርሴሎና፣ ፖርቶ እና ባየር ሙኒክ፣ አትሌቲኮ ማድሪድ እና ሪያል ማድሪድ፣ ጁቬንቱስ እና ሞናኮ ነው የደረሳቸው። እንግዲህ ግምት ካልከኝ ያው ፓሪስ ከባርሴሎና ባርሴሎና ያልፋል የሚል ግምት አለኝ። ፖርቶ ከባየር ሙኒክ፣ ባየር ሙኒክ ጠንካራ አቋም ያለው ቡድን ነው ያልፋል። አትሌቲኮ እና ሪያል ማድሪድ ከባድ ጨዋታ ነው የሚሆነው። ሁለት ያው ያለፈው አመት የዋንጫው ድጋሚ ጨዋታ ማለት ነው። ሻምፒየንስ ሊግ ለዋንጫ ተገናኝተው ያው በጭማሪ ሰዓት ሪያል ማድሪድ አሸንፎ ዋንጫውን ማሸነፉ መብላቱ አይቀርም። ጁቬንቱስ ያው በአዲስ መልክ የተወለደ ተብሏል። እንግዲህ በአሁኑ ጊዜ ያው የድሮ ዝናው ተመልሶ መጥቶ በአሁኑ ጊዜ ከባድ ጨዋታ እያሳየ ያለ ቡድን ነው። ከሞናኮ ጋር ነው እንግዲህ ቀለል ያለ ካሉት ሎተሪዎች ቀለል ያለ የደረሰው ጁቬንቱስ ነው የሚባለው። ግን ያው ሞናኮ አርሰናልን ጥሎ የመጣ ቡድን ስለሆነ አራቱም ጨዋታዎች ቀላል አይሆኑም።
በአጠቃላይ ዋንጫው ከባየር ሙኒክ፣ ባርሴሎና እና ሪያል ማድሪድ አልፍም የሚል ነገር አለ። እንግዲህ ተፋላሚዎቹን የምናይ ነው የሚሆነው። በስተመጨረሻ ሌላ የምናነሳው ነጥብ አለ? ሰዓትም እያለቀ ነው።
ሌላ በቃ በኢትዮጵያኖች የአውሮፓ እግር ኳስ ሻምፒዮና የዘንድሮ አዘጋጅ ሀገር ያው ፍራንክፈርት መሆኑን ሁሉም ያውቃል። ውድድሩ ከጁላይ 15 ጀምሮ ነው የሚከናወነው። ባለፈው ሳምንት የአውሮፓ እግር ኳስ ፌዴሬሽን አጠቃላይ ስብሰባ ጉባኤ የነበረው ጀርመን ላይ እና የዕጣ ድልድልም አውጥተዋል። እንግዲህ ውድድሩ ከጁላይ 15 ጀምሮ በጀርመን ፍራንክፈርት ከተማ ለአራት ቀናት ይከናወናል ማለት ነው።
በጣም ጥሩ መኮንን፣ አመሰግናለሁ ለዘውትር ትብብር። እንግዲህ በተቀጣይ በሳምንታት እንገናኛለን። አመሰግናለሁ፣ መልካም ውሎ።
እኔም አመሰግናለሁ። ቻው።
አድማጮቻችን የዛሬ ፕሮግራማችንን በዚሁ ጨርሰናል። እንደተከታተላችሁ እናመሰግናለን። መልካም ሳምንት። ግሩም ሙልጌታ፣ መልካም ሳምንት።